ሰላም ለእናንተ ይሁን። ጋርዲና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ከሚቀርብላችሁ ጉዳዮች መካከል
እኔ ብቻ ነኝ የተሸለሙት ብዬ አላስብም። ያው የኢትዮጵያን አትሌቲክስ የኢትዮጵያን አትሌቶች ነው የተሸለሙት ብዬ ነው የማስበው እና ከዚህ በፊትም ብዙ አትሌቶች ተሸልመዋል። ዛሬም ብዙ አትሌቶች ተሸልመዋል። ይሄ አትሌቲክሳችንን ያሳድጋል ብዬ አስባለሁ።
የሰማነው የአቴንስ እና ቤጂንግ ኦሎምፒክ የብር ሜዳሊያ አሸናፊ አትሌት ስለሺ ስህንን ነው። በቅርቡ በኖቫ ኮኔክሽን በተዘጋጀው የተጽዕኖ ፈጣሪ ሽልማትን ላይ ከሽልማቱን ከወሰዱ ኢትዮጵያን መካከል አንዱ ነው። በሽልማት ስነ ስርዓቱ ላይ የሚያተኩር መሰናዶ ቆየት ብሎ ይቀርባል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም ይመራለው። ንጉሱ ታምሬ ደግሞ የምስልና ድምፅ ቅንብሩን ይከውናል። ቅርታ፣ የዛሬ ድምፅና ምስል ቅንብሩን የምትከውንልን ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚ መሰናዶ እንሻገር። በየዓመቱ በዩናይትድ ስቴትስ ውስጥ የሚኖሩ ትውልድ አፍሪካውያንን ስኬት ለማውሳት በስራዎቻቸው በጎ ተጽዕኖ የፈጠሩትንም ለማክበር ከሚዘጋጁ የሽልማት ስነ ስርዓቶች መካከል አንዱ በኖቫ ኮኔክሽን የሚሰናደው የተጽዕኖ ፈጣሪው ሽልማት ነው። ከሰሞኑ በሜሪላንድ ግዛት ሲልቨር ስፕሪንግ ከተማ የተከናወነውን የሽልማት ስነ ስርዓት በጨረፍታ እናስቀኛችሁ።
በተሰማሩበት መስክ መነቃቃትን የፈጠሩና ለኢትዮጵያውያን ብሎም ለአፍሪካውያን ደማቅ የስኬት አሻራን ያስቀመጡ ግለሰቦችን በየዓመቱ ለማክበር የወጠነው የተጽዕኖ ፈጣሪው ሽልማት እሁድ ጥቅምት 3 ቀን 2016 ዩናይትድ ስቴትስ ውስጥ በሲልቨር ስፕሪንግ ከተማ ተከናውኗል። ስነ ስርዓቱን በንግግር ካስጀመሩት መካከል በሜሪላንድ ግዛት የሲልቨር ስፕሪንግ ከተማ ህዝብ ተወካዮች አባል ሴናተር ዊል ስሚዝ ይገኙበታል። ስሚዝ የአፍሪካውያንና የግዛቲቱን ሁለንተናዊ ትስስር በበጎ አንስተዋል።
In Maryland here, we are home to just about 200,000.
በሜሪላንድ ግዛት ከ54 የአፍሪካ ሀገራት የመጡ ወደ 200,000 ትውልድ አፍሪካውያን ይኖራሉ። በአፍሪካ ዲያስፖራና በግዛቲቱ መካከል በ10 ሚሊዮኖች ዶላሮች የሚገመት የንግድ ልውውጥ ይደረጋል። እጣ ፈንታችን በባህል በኢኮኖሚ ብቻ ሳይሆን በመንፈሳዊነት የሚተሳሰረና ዘላለማዊ ነው። የሜሪላንድ ግዛትን ወክዬ በዚህ ስፍራ በመገኘቴ ታላቅ ክብር ተሰምቶኛል። ወደ መኖሪያ ስፍራዬ ቀጠና 20 ሲልቨር ስፕሪንግ ስለመጣችሁም ደስ ብሎኛል። እንኳን ደህና መጣችሁ። የዛሬ ሽልማት አስገራሚ ግብሮችን በመከወን በሺዎች የሚቆጠሩ ሰዎችን አነቃቅታችኋል። እንኳን ደስ ያላችሁ ለማለት ወዳለሁ። በዚህ ምሽት ከእናንተ ጋር መገኘት ለኔ ትልቅ ክብር ነው።
ወደ ዘንድሮ ተሸላሚዎች እንለፍ። ዘንድሮ ላይ በስፖርት ዘርፍ በተለይም በአትሌቲክሱ መስክ ለኢትዮጵያ ብሎም ለአፍሪካውያን የኩራት ምንጭ መሆናቸው ተገልጸው ለክብር ከበቁት መካከል አንዱ የአቴንስና ቤጂንግ ኦሎምፒክ ብር ሜዳሊያ አሸናፊውና የበርካታ ዓለም ቻምፒዮኖች ድል ተጋሪው ስለሺ ስህን ነው። ስለሺ ከተዘጋጀለት ልዩ ሽልማት በተጨማሪ ከሞንጎመሪ አውራጃ፣ ከአሌክሳንድሪያ ቨርጂኒያ ከተማ አስተዳደር እንዲሁም ከዋሽንግተን ዲሲ ከተሞች መስተዳደሮች የክብር ምስክር ወረቀት ተበርክቶለታል። አትሌት ስለሺ ሽልማቱ የፈጠረበትን ስሜት አጋርቶናል።
እንግዲህ እንደዚህ አይነት ሽልማት ያው እኔ ብቻ ነኝ የተሸለምኩት ብዬ አላስብም። ያው የኢትዮጵያን አትሌቲክስ የኢትዮጵያን አትሌቶች ነው የተሸለሙት ብዬ ነው የማስበው እና ከዚህ በፊትም ብዙ አትሌቶች ተሸልመዋል። ዛሬም ያው ብዙ አትሌቶች ተሸልመዋል። ይሄ አትሌቲክሳችንን ያሳድጋል ብዬ አስባለሁ። እውቅናም እንደመስጠት ነው እና ለተተኪ አትሌቶች ያው ጥሩ የሞራል መነሳሳያና ጥሩ አይነት ማነሳሻ ነው ብዬ አስባለሁ።
በኢትዮጵያ የሙዚቃ ዘርፍ ውስጥ 5 ክፍለ ዘመናትን ለሚጠጋ ጊዜ ደማቅ አሻራ የተዉት የኢትዮ ጃዝ አባት በሚል የሚጠቀሱት ዶክተር ሙላቱ አስታጥቄ በዚህ ዝግጅት ላይ ከተሸለሙት መካከል አንዱ ናቸው። ምንጫቸው ከኢትዮጵያ የሆኑ የሙዚቃ ስልቶችን ከአፍሪካ፣ ከላቲን አሜሪካና ከምዕራባውያን ጃዝ ጋር በማስማማት በፈጠሯቸው የጆሮ በረከቶች ዓለም አቀፍ አድናቆትን የተቸሩት ዶክተር ሙላቱ ስራዎቻቸው ለሃሊውድ ፊልሞች ማጀቢያዎች እንዲሁም ካኔ ዌስትና ናስ ለመሰሉ የሂፕሆፕ ሙዚቃ ዘርፍ ከዋክብት ናሙና ስለመሆናቸውም በመድረኩ ተወስቷል። የተሰጣቸው ሽልማት የእርሳቸው ብቻ እንዳልሆነ ተናግረዋል።
ይህ ሽልማት የኔ ሙላቱ ብቻ ሳይሆን የመላው አፍሪካም ጭምር ነው። በባል ረገድ አፍሪካ ለዓለም በርካታ ነገሮች አበርክታለች። ብዙ ሰርተናል። ታላቆቹ የአፍሪካ ሙዚቀኞች ተመራማሪዎችም ጭምር ናቸው። ብዙ እውቅና ግን አልተሰጣቸውም። ቢያንስ ግን አሁን ላይ ኢትዮ ጃዝ እውቅና እያገኘ ነው። ለዚህም ደስተኛና አመስጋኝ ነኝ። ሙዚቃዎችንና እኔን የደገፋችሁ በአውሮፓ፣ በላቲን አሜሪካ፣ በመላ ዓለም የምትኖሩ ሁሉ አክብሮቴ ልገልጽላችሁ እወዳለሁ። የኢትዮጵያ ሕዝብንም አመሰግናለሁ።
በኢትዮጵያ የአቪዬሽን ታሪክ ውስጥ የከበረ ስም ካላቸው መካከል አንዱ ናቸው። የአፍሪካ ግዙፉ አየር መንገድ እንደሆነ የሚነገርለት ኢትዮጵያ አየር መንገድን ለስኬት ካበቁት የድርጅቱ አስተዳዳሪዎች መካከልም ይጠቀሳሉ። አቶ ግርማ ወቄ በሥራ ዘመናቸው ውስጥ ለሀገራቸውም ሆነ ለአፍሪካ ኩራት የሚሆን ተግባር እንደፈጸሙ ያመነው ሸላሚው አካል ዘንድሮ ላይ የክብር ተሸላሚው አድርጓቸዋል። ከሞንጎመሪ፣ ከአሌክሳንድሪያና ዋሽንግተን ከተማ አስተዳደሮች እሳቸውም የክብር የምስክር ወረቀት ተሰጥቷቸዋል። አቶ ግርማ በዚህ ዕለት ከእሳቸው ቀድመው ለቀጣይ ትውልድ የሚተርፍ ግብር ትተው ያለፉትን አመስግነዋል።
ሀሳቡን አፍልቀው ገንዘብ አፈላልገው ኢትዮጵያ አየር መንገድን ለማቋቋም ቆረጡ። ስለዚህ መጀመሪያ መመስገን ያለባቸው በዛን ጊዜ ማንም በማያስብበት ጊዜ አየር መንገድ ለማቋቋም የሞከሩት ንጉሱ ናቸው። የኢትዮጵያ አየር መንገድ እኔ 14ኛ ስሙ ሆነ። 14 ውስጥ የመጀመሪያ ሰባቱ አሜሪካ ነበሩ። የሚቀጥሉ ስድስቱ ኢትዮጵያኖች ነበሩ። እኔ 7ኛ ኢትዮጵያዊ ነበሩ። ለእኛ ኢትዮጵያ አየር መንገድ እድገት የመጣው እነዛ ከኛ በፊት የነበሩት በሰሩት በመሰረቱት እንጂ እኛ ለብቻችን በሰራነው ስላልሆነ እነኛ ከኔ በፊት የነበሩ ሲዮችና ማኔጅመንቱ ጠቅላላ ሰራተኛው የዚህ የሽልማት ተቀባይ ነው ከኔ ጋር።
በዘንድሮው የአፍሪካ ተጽዕኖ ፈጣሪው ሽልማት ለክብር የበቁት የምድራችን ፈጣን ሯጮች ቤተሰብ በሚል የሚታወቁት የዲባባ እህትማማቾችም ናቸው። ጥሩነሽ፣ እጅጋየው፣ ገንዘቤ፣ ሜላትና አና ዲባባ ለኢትዮጵያ በኦሎምፒክ አደባባይ 4 ወርቅ፣ 2 ብር፣ 3 ነሐስ ሜዳሊያዎችን በተለያዩ ዓለም አቀፍ ቻምፒዮኖች ደግሞ 15 ሜዳሊያዎችን አምጥተዋል። አትሌቲክሱ ዓለም ስኬታቸው የብዙ ኢትዮጵያንና አፍሪካውያን የንቃትና የኩራት ምንጭ ስለመሆኑም ተወስቷል። የፈጣኑ ቤተሰብ አባላት ስሜታቸውን በመድረኩ ላይ ጋርቷል።
በጣም ደስ ብሎናል። በዲባባ ቤተሰብ የመጀመራችን ነው። በጣም ነው የምናመሰግነው። በፍቅር ነው በጣም ደስ ያለው። አመሰግናለሁ። ቤተሰብ ግን እንደ ቤተሰብ የመጀመራችን ጊዜው ለያ ትልሳንት ያለ ሽልማት በጣም ነው ደስ ያለኝ። እንደ ቤተሰብ በጣም ነው የምናመሰግነው። ስለሰጤ ይህ ትልቅ አደራ ነው።
የዚህ ሽልማት ስነ ስርዓት አዘጋጅ ኖቫ ኮኔክሽን የተባለው መቀመጫውን በዩናይትድ ስቴትስ ያደረገ ተቋም ነው። የተቋሙ ኃላፊ ዶክተር ጋሻው አብዛ መሰሉ ሽልማት የቀደሙት ባለውለታዎችን ከማክበር ስኬታማ ሰዎችን ከማጉላት በዘለለ ተተኪ ትውልድን በማንቃት ረገድ ያለውን ፋይዳ አውስተዋል።
መስማት፣ ማዳመጥ፣ መማር፣ ማንበብ እነዚህ ሰዎች ለደረሱበት ደረጃ ለመድረስ ተክተው ሰርተዋል፣ አንብበዋል። ፈጠራ የታከለበት እና ቦልድ በምንለው ጨከን ያለ አካሄድን ሄደው ነው ለደረሱበት ደረጃ የደረሱት። ካሽሙላቱ ኢትዮጃዝ የማይባልበት ሰዓት ላይ ኢትዮጃዝ ብሎ ተነስቶ ነው ፓዮነር ነው ብቻውን እየታገለ ያለው። ጋሽ ግርማ ምንም ቢሆን እሳቸው እንዳሉት ሀምብል ሆነው ከቀድሞዋቸው የሰሩ ሰዎችም ቢኖሩ የእሳቸው ፈጠራ የተሞላበት አስተዳደር ነው አየር መንገድ ነው እዚህ ደረጃ ላይ ያደረሰው። ነጥሩ የትሩ ናቸው ያየነውን ያህል ሜዳሊያ አግኝተዋል። እና ከጥረው ከመስራት ታታሪነት ጋር ትውት መሆን ጋር አብሮ የሚሄድ ነገር ነው እና የሚመጣውም ትውልድ ከነሱ ብዙ ነገር ሊማር ይገባል ባይ
በዚህ የክብርና የሽልማት ምሽት ላይ በርካታ ታዋቂ ትውልድ ኢትዮጵያውያንም ተገኝተዋል። ከነዚህ መካከል አንዱ ከ1988 እስከ1998 የጉርጉዝያኑ ዘመን ድረስ የዓለም ማራቶን ክብረ ወሰንን ለ10 ዓመታት የተቆጣጠረው አትሌት በላይነህ ዲንሳ ነው። ስለ ሽልማት ስነ ስርዓቱ ቀጣዩን ብሏል።
ዛሬ የተካሄደው ሽልማት ላይ የጀግኖች አትሌቶች እነ የጥሩነሽ ዲባባ፣ ስለሽም ቤተሰዋል የይቶቻ ሁሉ ሲሸለም ይሄ በዓለም አደባባይ የተሸለሙበት አሁን ደግሞ በኢትዮጵያኖችና በኢትዮጵያኖች አዘጋጅነት ይሄንን ውቅና መስጠት በመሸለም ሞራል ነው ለነሱም ለሌሎች ለሰሙት ነው የሚሆነው። ሌላ ደግሞ ሀገራችን ትልቅ አስተዋጽኦ ያደረጉ ሀገራችን ያገለገሉ እነ ጋሽ ግርማ ዋቂ እነ ጋሽ ሙላቱ ይሄን ደግሞ ሙዚቃ ዙሪያ ያሉ ሰዎች የሰሩት ሀገራቸው ያበረከቱት ይሄ ሁሉ እንዲሁ እንዳይቀር በዚህ በእድሜያቸው ሳይረሱ ሽልማቱ ቅና መስጠት በጣም የሚያኮራ ሌላ ኢትዮጵያኖችን የሚያበረታታ ሆኖ ነው ያገኙት። በጣም ደስ ብሎኛል።
በቀደሙት ስኬታማ ሰዎችና በቀጣዩ ትውልድ መካከል የውቀትና የልምድ ሽግግር የመኖሩን ጠቀሜታ የሚያወሳው አንጋፋው አትሌት በላይነህ ዲንሳ እሱም በበኩሉ ኃላፊነቱን ለመወጣት የህይወት ታሪኩ የተሰነደበት መጽሐፍ ለንባብ ማብቃቱንም ነግሮናል።
ከዛ በጠር ወጥቼ ፌዴሬሽን ደርሼ አገሬ ብሔራዊ ከገባው በሶስተኛ አመት ነው ዓለም ክብረ የሰበርኩት። ይሄን የጻፍኩት ልምድ የኔም የሌላማ ጀግኖች አትሌቶቻችን ታሪክ ተመሳሳይ ስለሆነ የወጣቱ ትውልድ አሁን ላለው ለሚመጣው የበለጠ እኔ ያው ትንሽ መጽሐፍ ለዚህ አግዞኝ እዚህ ከበቃው እኔ የጻፍኩት መጽሐፍ ብዙዎቹን አትሌቶች ብዙዎቹ ራጮች አትሌቶች ብቻ ሳይሆን የትኛውም ሙያ ያሉ ተማሪም ቢሆን አላማ ጽናት ጠንክሮ ካጠና ጠንክሮ ከሰራ ወደ አሰበበት ቦታ መድረስ እንደሚቻል እንደማይከለክለው አላማ ጽናት እንደሚያስፈልገው መልእክት ለማስተላለፍ ነው ዋና ቁልፉ ነገር መጽሐፍ የጻፍኩት።
የተጽዕኖ ፈጣሪው ሽልማት ከአውሮፓውያኑ 2019 ዓ.ም ጀምሮ የሚከናወን ዓመታዊ መርሃ ግብር ሲሆን በስካሁን ቆይታው የዘንድሮዎቹን ተሸላሚዎች ሳይጨምር በጎ ተጽዕኖአቸውን ጠቅሶ 10 ግለሰቦችን መሸለሙ ይታወሳል። በአሜሪካ ድምጽ ሀብታሙ ስዩም። ካቢና ቪኦኤ ይቀጥላል ከአሜሪካ ድምጽ። በመቀጠል ደግሞ ወደዚህ ወደ ዩናይትድ ስቴትስ ከሚኖሩ ተማሪዎች ጋር የምናደርገው ቆይታ ይኖረናል። ሳሮን ክብከባውና እድላዊት ጋርደው በሜሪላንድ ዩኒቨርሲቲ ባልቲሞር ካምፓስ የኢትዮ ኤርትራውያን ተማሪዎች ማህበር ፕሬዚደንትና ምክትል ፕሬዚደንት ናቸው። ማህበሩ ከመቶ በላይ ንቁ አባላት ያሉት ሲሆን በአእምሮ ጤና፣ በባህል ትስስር እንዲሁም ማህበረሰብ አገዝ በሆኑ መርሃ ግብሮችም ላይ ይሳተፋል። ኤደን ገረመው ከተማሪ ማህበሩ መስራቾች ጋር ቆይታ አድርጋለች። በመቀጠል ይቀርባል።
ሳሮን ክብከባውና እድላዊት ጋረደው በሜሪላንድ ዩኒቨርሲቲ ቦልቲሞር ካምፓስ የሁለተኛ ዓመት ተማሪዎች ናቸው። በመጀመሪያ ዓመት የትምህርት ዘመናቸው በገቡበት ዩኒቨርሲቲ ውስጥ ከተለያዩ ሀገራት የመጡ ተማሪዎች ልዩ ልዩ ዓላማዎችን በማንገብ ቀድሞንም በትምህርት ቤት ውስጥ በነበሩ ማህበር ውስጥ ሲሳተፉ ቢያዩ እነሱ ግን በተለምዶ ኢሳ እየተባለ የሚታወቀውን የኢትዮ ኤርትራውያንን ባህል የሚያንጸባርቅና በትውልደ ኢትዮ ኤርትራውያን ተማሪዎች የተመሰረተ ቡድኖችን ለማግኘት በሚያዘጋጇቸው ስብሰባዎች ላይ ለመሳተፍ እጅግ ብዙ ርቀት መንዳት እንደነበረባቸው ይገልጻሉ። በቅድሚያ እድላዊት ጋረደው
ዘኞች ኮሌጆች እዚህ አሜሪካን ውስጥ በአብዛኛው ላይክ የነጭ ወይም የተለያዩ ላይክ የሌሎች ኤትኒክ ግሩፖች ነው ላይክ ዶሚኔት የሚያደርገው እና እኛን የሚመስሉ ሰዎች ብዙ ላይክ እናገኛለን ብለን አላሰብንም ቱ ቢ ሆነስት። እና ስንመጣ የኢሳ የሚባል ኦርጋናይዜሽን እንዳለ እናውቃለን። እኛ ከኛ በፊት ለብዙ አመታቶች የነበረ ኦርጋናይዜሽን ነው፣ ግን በእኛ ላይክ ፍሬሽመንት አመታችን ላይ ይሄን ክለብ አላየ ነው። ብዙ ኢቨንት ላይክ ዝግጅቶች አያደርጉም፣ ስብሰባ ምናምን አይኖርም። እና የተለያዩ ሌሎች ስመሴቶች ግን ሲያደርጉ እናይ ነበርና ወደ እነሱ እየሄድን ላይክ ምንድን ነው እንሳተፋለን፣ የእነሱን ኢቨንቶች እንሳተፋለን። እና ሁሌ ስንመለስ እናስባለን ለምን ላይክ የኛ ካምፓስ እንደዚህ አይኖረውም፣ ለምን እንደዚህ ነው። ከዚህ ካምፓሳችን ላይክ በጣም ከሌሎች ስመሴቶች ሩቅ ነው። ረጅም ሰዓት የነዳን ላይክ ወደ UMD ኮሌጅ ፓርክ ወይም ደግሞ ላይክ ታውሰን ምናምን ለረጅም ሰዓት የሄድን ላይክ አተንድ እናደርግና በጣም ደስ ብሎ እንመለሳለን። እና የኛ ለምን እንደዚህ ይለውም ብለን አስተናበረ።
ይሄ ነገር ታዲያ ሐሳብ ብቻ ሆኖ አልቀረም። ሁለቱ ጓደኛሞች ዩኒቨርሲቲውን በማስፈቀድ በትምህርት ቤት ውስጥ ያሉ ኢትዮ ኤርትራውያንን ባህል የሚያንጸባርቅና ከዛ ማህበረሰብ የሚወጡ ተማሪዎችንም የሚያሳትፍ ማህበር መሰረቱ። ሳሮን ክብከባው የማህበሩ ፕሬዝዳንት ናት።
ኢትዮጵያና ኤርትራን ለማካለል የፈለግነው ምክንያት ምንድነው? ባህላችን አንድ ነው። you know ሁለት different አገሮችን ብንሆንም ራሱ አነጋገራችንን relationship like ቤተሰባችንን አንድምናን like መጀመሪያም አንድም ስለነበርን አሁንም ባህላችንም አንድ ነን ብለን እና ጥሩን ነገር ወሳስተን ለመምበራችን ሁሉ ማዘጋጀት ጀመርን። እና ደግሞ የሚመጡት በየሳምንት እሷ እድላውስ እንዳለችው በየሳምንቱ ስብሰባ ይኖረናል። የሚመጡትም ራሱ ኤርትራኖችም ኢትዮጵያኖችም ብቻ አይደሉም። አንዳንድ አፍሪካን ካንትሪስ የሚመጡ ልጆች አሉ፣ እዚህ ሀገር ነጮችም አሉ። በቃ ባህላችንን እያዩ ደስ የሚ ላቸው ሁሉ እየተሳተፉ ጥሩ ነገር ያዩ ይመጡ ማለት ነው።
ሳሮን ማህበሩ የሚሰጣቸውን አገልግሎቶች ጨምራ ታብራራለች።
ኢሳ የኛ እንደ በቃ ህልማችን ምንድነው? በየሳምንቱ አትሊስት 2 ሰዓትም ቢሆን የኛ ጋር ይመጣሉ። ጨዋታም ቢሆን ወይም አንዳንድ ጊዜ ደግሞ ቡና ታይም ይባል እንትን ዲስካሽን ቤስድ የሆነ ስብሰባ አለን። እሱ ደግሞ አንዳንድ ጊዜ እንጠይቃቸዋለን፣ ሃይማኖታችሁ እንዴት ነው? ደህና ናችሁ? የቸገራችሁት ነገር አለ ምናምን ብለን በየጊዜው ቡና ታይም ኤዲሽን እያልን እየቀያየርን በቃ እንደዚህ እንደ ጥያቄና መልስ ምናምን እንድንጠይቃቸው ጥሩ ናችሁ የት ናችሁ ብለን እናስካሄዳለን ማለት ነው። እና እሱም አለን። ከዛም በኋላ ከዛ በስተቀር ደግሞ እንትን ኢቨንትም አለን ትላልቅ ሌሎችም ትምህርት ቤቶችም ኢንቮልቭድ እንዲሆኑ ዌይ ኢን አድቫንስ አድርገን ቀኑን እንትን ሰት አድርገን ፕሮሞት አድርገን ይመጡና ወይም ካሪየር ኔትወርኪንግ ኢቨንትም ይሆናል። ካሪየር ኔትወርኪንግ ተረጉሞ ምን ይሆናል?
የስራ ትስስር
የሰራ ተለሰሰር አይነት ዝግጅት እናደርገውና various professionals ዶክተርም ቢሆኑ ሎየሮችም ቢሆኑ ምናምን ከዚህ በፊት last year spring semester አዘጋጅተናል።
ማህበሩ በአሁን ሰዓት ከመቶ በላይ የሚሆኑ አባላትና በጎ ፈቃደኛ ተሳታፊዎች አሉት። ይሁን እንጂ ማህበሩን ማቋቋም ሆነ ሌሎች እቅዶችን ማስኬድ ቀላል እንዳልነበረ ወጣቶች ይገልጻሉ። ማህበሩ በአመቱ አጋማሽ ላይ በመመስረቱ የተነሳ ለማህበራት የሚሰጠውን ሙሉ በጀት ባይደርሰውም በተለያዩ መንገዶች ግን ገቢ እንደሚያሰባስቡ የማህበሩ ምክትል ፕሬዝዳንት እድላዊት ታስረዳለች።
ተቃሽቶት ነበራችሁ ራሳችሁን ስታስተዋውቁ ነበርና የተለያየ የገቢ ማሰባሰቢያዎች እንደምታደርጉ ላይች ያለው እንዲሁም ደግሞ ያንን ገቢ ድጋፎች ለተቋማት ድጋፎች ታደርጋላችሁና እስቲ ለምን አይነት ተቋማት ነው ድጋፍ የምታደርጉት? ምን ላይ ነው ያላችሁት? ስማ ንገር።
ኦኬ መጀመሪያ ስንጀምር ቀደም ዳርኩት አብዛኛው ፈንድሬዘርቻችን ብር የማግኛ ምንጫችን አንደኛ ትምህርት ቤታችን ነበረ። ትምህርት ቤታችን ፈንድ የሚሰጠን አለ። ኢቨንት ወጀነ ዝግጅት ለማድረግ ስናስብ ምን ዝግጅቱ ምንድነው ምናምን ብለው ጠይቀው የተወሰነ ብር ይሰጡናል። እሱ ግን ሁሌ ላይክ እነፍ አይሆንም። ስለዚህ ከኛም ደግሞ በራሳችን ሄደን ላይክ ከሬስቶራንቶች ምናምን ዶኔሽን መጠየቅ ጀመርናል። አዲስ ነገር የጀመርነው ላይክ ቮለንቲር ማድረግ ነው። የተለያዩ ምንድነው እንደ ላይክ ስራ ነው። ስቴዲየሞች ምናምን የሄደን if there's like a concert ወይም ደግሞ football like Ravens game not like የኢትዮጵያ ፉትቦል ግን like የአሜሪካ ፉትቦል ጌም ምናምን ሲኖር እዛ ሄደን እየሰራን እስከ 8 እስከ 10 ሰዓት ሊሆን ይችላል። ስራው ከባድ ነው ግን በደንብ ብር ይሰጡናል። ዋናው ገቢያችን እሱ ነው። የተለያዩ መንበሮችንም እያመጣን ቫለንቲር እንዲያደርጉ ላይክ እናበረታታቸዋለን።
ማህበሩ በአሁን ሰዓት ሊደግፋቸው ቅድሚያ ከሰጣቸው ፕሮጀክቶች አንዱ ዋሽንግተን ዲሲ እና አካባቢው ያለ በኢትዮጵያን ኮሚኒቲ ሊገነባ የታሰበው የታሪክና የባህል ማዕከል አንዱ ሲሆን በቅርቡ የኢትዮ ኤርትራያን የሰርግ ባህል የሚያሳይ ለየት ያለ የገቢ ማሰባሰቢያ ድግስ በማዘጋጀት ላይ ይገኛሉ። ሳሮን
ኖቬምበር 18 ላይ የኛ ኢትዮጵያን ኤርትራን ስቱደንት አሶሲሽን እና የታውሰን ስቱደንት አሶሲሽን ተገናኝተን ዝግጅት ልናደርግ ነው እና ያ ዝግጅት ደግሞ እንደ ሰርግ አይነት አርገን እንደገጽ ነው። ያ ሰርግ ባህላችንን ለማሳየት ከሽምግልና ጀምሮ ሾሽላ እንሰንቀጥሮ እንደ ጥሎሽ አይነት የዛን ሾው አርገን ልናዘጋጅ ነው። ሪሂርሰልስ ኦልሬዲ ጀምረናል።
ማህበሩ ሌሎች የተለያዩ ድጋፎችን ለማድረግ ተጨማሪ እቅድ እንዳለው የገለጹት ወጣቶቹ ከዚህ ቀደም ተጀምረው እንደተቋረጡት ኢትዮ ኤርትራያን ዩኒቨርሲቲ ተማሪዎች ማህበራት እጣፈንታ እንዳይገጥመውም ተመርቀው ከዩኒቨርሲቲው የሚወጡ ተማሪዎችም የማህበሩ አባል የሚሆኑበትና ድጋፍ ሊያደርጉ የሚችሉበትን መንገድ እያመቻቹ መሆኑን አጋርተውኛል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
እንደና መሰግናለሁ። አሁን ያለም መነጋገሪያ ወደ ሆነው እስራኤልና ሐማስ ግጭትና ቅናት ትውልድ ኢትዮጵያዊቷ እስራኤላዊት ወይዘሮ ኤድና መልካሙ የሐማስ ታጣቂዎች መስከረም 26 ቀን 2016 ዓመተ ምህረት ማለዳ በእስራኤል ላይ በተነዘሩት ድንገተኛ ጥቃት እንደተገደለች በተሰቦቿ ለአሜሪካ ድምጽ አስታውቀዋል። ስራተ ቀብሯን ባለፈው እሁድ መከናወኑ ተገልጿል። መረጃዎች እስካሁን እየተጣሩ ቢሆንም ከወይዘሮ ኤድና በተጨማሪ ወደ 7 የሚደርሱ በእስራኤላውያን በጥቃቱ እንደተገደሉና ከባድ የአካል ጉዳት እየደረሰባቸው እንዳሉ የሟች አጎት አቶ ለማ ለአሜሪካ ድምጽ ተናግረዋል። አስማማው ነው ቀጣዩን አስተናግዷል።
ትውልደ ኢትዮጵያዊ እስራኤላዊት ወይዘሮ ኤድና መልካሙ የሐማስ ታጣቂዎች መስከረም 26 ቀን 2016 ዓ.ም በእስራኤል ላይ ባደረሱት ድንገተኛ ጥቃት ከተገደሉ በእስራኤላውያን መካከል ናት። ታዳጊውና ወደ እስራኤል የመጣችው ኤድና መልካሙ በደቡብ እስራኤል ከጋዛ በቅርብ ርቀት በሚትገኘው ኦፋቂም ከተማ ከቤተሰቦቿ ጋር ትኖር እንደነበረ አጎቷ አቶ ለማ ልጅሻል ለአሜሪካ ድምጽ ተናግረዋል። በወቅቱም ከስራ ቦታ ወደ ቤቷ እየተመለሰች ባለችበት ወቅት መገደሏን አቶ ለማ ተናግረዋል።
ሽፍቷን ጨርሳ ስትመለስ ያው መንገድ በገጠሟቸው ተኩስ ውስጥ እሷን ብቻ ሳይሆን በርከት ያሉ ሰዎች ከወፋቅን በገደሉበት ወቅት ነበር የተጎዳች። እንግዲህ ያወቅነው ቅዳሜ ጠዋት በሚሳይል መተኮስ ጀመሩ። ሁለት ጊዜ እንደሚተኮሱ በግርም እንደገና ወደ ከተለያዩ ድረስ መተኮስ ጀመሩ እንትኖችን። ስለዚህ ወዲያው እንደገቡ ታወቀ። አንዳንድ የህብረት ስራ ከተማ ማህበሮች እና ከተማዎች እንደተጠቁና ወሬ ተጀመረ። ከዛ በኋላ ወዲያው እኛ ደግሞ ከቤት ስዘገይ እናቷ ደውላ አይ ልጅ ዘገየች ብላ ተደውልልኛለች። አይዞሽ እንግዲህ ወይ ተአምጋል ተዘግሮባት ይሆናል ምናምን ይያለ ያረጋጋን ቆየ። ከዛ በኋላ መኪናዋም ተመጣጥ አገኘነ። ከተወሰነ አንድ ሙሉ ቀን አላወቅንም ግን ከሁኔታው መረዳት ጀመርነበት የጤና እንዳልሆነ። ትልቁ ስጋታችን የነበረ እስከነ መኪናዋ ምናልባት በህይወትን ወሰዷት የሚል ነበር። ስለዚህ ለበበነገታው እሁድ ጠዋት ከሰፈሩ አካባቢ ልደርስተል መኪናው ተገኘ። በብዙ ጥይተመጡ በቃወቅና እንዳልወሰዷትና ማክሲሙም ቆስላት ሆናለሽ የምትልክ ተስፋ አርገን ነበር። ከዛ በኋላ ደግሞ ሁለት ሶስት ቀን ያየነው ስለያደ እሱ ሳይሆን ቀረ። ከዛ በኋላ ለናቲቶ ገና ያጣራነ ነው ሆስፒታል እየፈለግናት ነው ያለ ቤተሰባ ቆየ ነው። እንግዲህ ከሰባት ቀን ጀምሮ ቅዳሜ ጀምሮ እስከ እሁድ አሁን ቅርብ ባለፈው እሁድ ቻን የተረከበ ነው።
በ44 ዓመቷ ህይወቷ ያለፈው ወይዘሮ ኤድና መልካሙ የሶስት ልጆች እናት እንደነበረችም ቤተሰቦቿ ገልጸዋል። ቤተሰቦቿን ለማስተዳደርም የግል የንግድ ስራዎችን ጨምሮ በልዩ ልዩ ስራዎች ላይ ተሰማርታ እንደነበረ የሚናገሩት አቶ ለማልጅሻል ሀዘኑም የበረታ ነው ይላሉ።
እናቷ ብቻ ሳይሆን አካባቢ ወንድሞቿ፣ ቤተሰቦቿና ሁላችን ቤተሰብ ብቻ ሳይሆን በሄድና የማያዝን ሰው የለም። ልጅቷ ላይ የተለየ ባህሪ ነው የነበራት። ለወላጆቿ፣ ለወንድሞቿ፣ ለእህቶቿ፣ ለቤተሰቦቿ ብቻ ሳይሆን ለአካባቢዋና ላሳደጋት ህዝብ ከፍተኛ ትህትና ያላትና መተባበርና መርዳት ጥሩ እናት፣ የሶስት ልጆች እናት፣ ጥሩ እናት፣ ጥሩ ሚስት ለባሏ። በዚህ ባጭሩ ቀረሽ እንጂ በጣም የተለየሽ ልጅ ነበረች። ከቤተሰቧ እዚህ ተምራ ትምህርቷን አጠናቃ በተለያዩ የኮስሜቲክ ስራዎች፣ የንግድ ስራዎች እንዲሁ ደግሞ በተጨማሪ ከተወሰነ አንድ ድርጅት በአካል ችግር ያለባቸው ልጆች ድርጅት ውስጥ ነበር የምትሰራ እና ሌሊት ከዛ ትሰራለች፣ ቀን የግል ድርጅቷን እንትን ትላለች። ለዛም ነው ከመሀል ሀገር ለቃ ወፋቅን ቤት ገዝታ ቤተሰቦቿን አደራጅታ ልጆቿን ቆንጆ ትምህርት እያስተማረች በሩጫ በነበረችበት ነው እና ልጅቷ በባህሪዋ የስራ ሰው በፈለከው ገልጻት የተለየች ነበረች።
ስርዓተ ቀብሯ ባለፈው እሁድ መከናወን የገለጹት አቶ ለማ በወቅቱም ከስራ ቦታ ስትወጣ በድንገተኛ ጥቃቱ ልጆቿ እንዳይጎዱ ለመጠበቅ ስትል ራሷን አደጋ ውስጥ ለመጣሏም የስራ ባልደረቦቿ በቀብሯ ወቅት መናገራቸውን ገልጸዋል።
ስራ እንዳደረች ተኩስ ይተኩስ ሚሳኤል መተኮስ ጀምሮ ደየቤቱ የሚተኩሱት የለ አሁን ቸኩላ ትወጣለች። እንዲያውም ከቀብሩ ሲናገር የስራ አስኪያጁ የምትሰራበት ቦታ ቲያቲጅ እንዳይ የተባለች ነው ልጆች ብላ ኖሮ ታወጣች። ትንሽ እኮ 5 ደቂቃ ብትቆይ ሊያመልጣች ይችል ነበር። አሁን ከምትሰራበት ስራና ወደ ቤቷ 10 ደቂቃ ድራይቭ ነው። አሁን ደንግጣ ወጣ ስትሄድ ቀጥታ መንገድ ላይ ተኮሱበት ከነበረ ሄዳ ትገባለች። አንድ ሰው ይነግረኛል አንዲት ልጅ በኋላዋ ነበረች ስታይ ተኩሱ ተመልሳ አምልጣለች። ሌላ እሷ ሄዳ ቀጥታ ከዛች አካባቢ ከነበሩ ሰዎች ወደ 78 ሰዎች ነው የገደሉ ውጭ ቁጭ ያሉትን የሚያልፉትን አሁን እዛው ላይ ነው ሄዳ ተኩሱበት ከነበረ ቦታ ማለፊያዋ ነው እዛው ላይ ነው ሄዳ የገባች እና ትንሽ ከስራዋ እኳ አንድ 5 ደቂቃ ምናልባት ብትቆይ ኑሮ ታልፈው ነበር ተብሎ ይታሰባል። ወዲያው ተኩስ ሰማይ ሚሳኤል ሲሰዱ ወደ ከተሞች ልጆች የቤት ናቸው ብላ ቸኩላ ይወጣች።
መረጃዎች እስካሁን የተጣሩ ቢሆንም ኮይዞሬድና በተጨማሪ ወደ 7 የሚጠጉ ሌሎች ቤተሰራላውያን በጥቃቱ መገደላቸውና ከባድ የአካል ጉዳት የደረሰባቸውም እንዳሉ አቶ ለማ ተናግረዋል። የአሜሪካ ድምጽም ባለፈው ሳምንት በዚህ ጥቃት ልጃቸው የተገደለባቸውን ቤተሰራላዊ የተመለከተ ዘገባ ማድረሱም የሚታወስ ነው። 10ኛ ቀኑን ያዘው የእስራኤልና የሐማስ ግጭት አሁን መቀጠሉ የተገለጸ ሲሆን ዛሬ ከሐማስ በኩል የሚተኮሱ ሮኬቶች ከዚህ ቀደም ከነበረው እየቀነሱ መምጣታቸውን አቶ ለማ ልጅሻ ለአሜሪካ ድምጽ ተናግረዋል።
ሮኬቶቹ እስከ ትላንትና ትንሽ በርታ አድርገው ሲተኩሱ ባሉን ግን እንደመቀልቀዝ ብሏል። ግን ውጊያው ቀጥሏል። መከላከያ ሰራዊቱ ገብቷል ወደ ጋዛ ከቦነ ያለ በአየር ከፍተኛ ጥቃት እየደረሰ ነው። ምክንያቱም መንግስት ካቢኔው ወሰነው እንግዲህ ከሐማስ ጋር በህይወት ማስቀረት ማለት እንደገና 5-6 አመት ወይ በየአመቱ አደጋ ስለሆነ ለህዝቡ የመጨረሻው ኦፕሬሽን ነው። ሐማስ በተከላላ እስራኤል ሊያሰጋ በማይችልበት ሁኔታ ወይም ወታደራዊ ቤዙ ጠፍቶ የፖለቲካ ባህሪውም ጠፍቶ ተከላላ ሐማስ የሚባለውን በእስራኤል እንግዲህ እጁ ሊሰነዝር በማይችልበትና አስጊ በማይሆንበት ምክንያት ለመፈጸም ለማጠቃላይ ለመደምሰስ የተዘጋጀው ኦፕሬሽን ነው። ከፍተኛ የሆነ ውጊያ አለ እንትን አለ በየአየር ግዜው ለአየር ድብደባ ነው ያለ። አካባቢው ግን በወታደር በታንኮች ተከቧል። ጋዛ
በሐማስ አጣቂዎች ድንገተኛ ጥቃት 1300 ዜጎቿና የውጭ ሀገራት ዜጎች መገደላቸውን ተከትሎ እስራኤል ባጸፈው ባደረገችው በመቶ የሚቆጠሩ የአየር ድብደባዎች ከ2800 በላይ ፍልስጤማውያን ህይወታቸውን አጥተዋል። እስራኤል ጋዛንም ዙሪያ መለስ በመክበብ የተቀናጀ የእግረኛ ውጊያ ለማካሄድ በሚሊዮን የሚቆጠሩ ነዋሪዎች ከሰሜን ጋዛ ለቀው እንዲወጡም የጊዜ ገደብ አስቀምጣለች። ጋዛ ታንቃ ትይዛለች፣ ውሃ፣ ምግብና መድኃኒት በቅርቡ ያልቃል ሲሉ በተመድ የፍልስጤማውያን ፍልሰተኞች ወኪል እሁድ ዕለት አስታውቋል። በጋዛ ሆስፒታሎች ውስጥ ያለው ሁኔታ አስከፊ መሆኑንም አንድ ሐኪም ለቪኦኤ በላኩት የድምፅ መልእክት አስታውቋል። አሜሪካ በበኩሏ ከእስራኤል ሐማስ ጦርነት ለሚሸሹ ንጹሐን ዜጎች ጥበቃ እንዲደረግ ማሳሰቧም ይታወቃል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያስተማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ይሁን ተመልካቾቻችን፣ ለዛሬ ያዝናቸው መሰናዶች እየተጠናቀቁ ነው።